አሁን ግን እኛ የምናስበው ስለ አባታችን ቤት፣ ስለ እግዚአብሔር ስራ፣ ስለተለያዩ ነገሮች ነው። ማለት የሚወድቅ እንዲመስለው እንዳይወድቅ ምን ይሁን ጠንቀቅ፣ የመጀመሪያ እምነታችን እስከ መጨረሻ እንጠብቅት ነው የሚለው። ይሁን እንጂ ግን አት ደ ሴም ታይም ይሄ የመንፈስ ፍሬ በእግዚአብሔር ቤት ከመኖር የተነሳ ከማደግ የተነሳ የሚገኝ የመንፈስ ፍሬ የሆነው እምነት በብዙ ሰዎች ህይወት ውስጥ በቀላሉ ሊታይ ይችላል። ይህ አይነቱ እምነት በክርስቲያን ህይወት የሚታየው የመንፈሳዊነት ባህሪ ላይ ያተኩራል፣ መንፈሳዊነት ላይ ያተኩራል። እንዲህ ያለውን እምነት የሚያፈራ መንፈስ እንደሆነ የጌታ ቃል ይናገራል። በአንድ አማኝ ህይወት ይህ አይነቱ እምነት ፍሬ ሆኖ እንዲታይ የመንፈስ ስራ የሚገለጸው አማኙ በመንፈስ ሲመላለስ ብቻ ነው። ይሄ የገላትያ ምዕራፍ 5 ቁጥር 22 ጥቅስ የሚናገረውን በክፍሉ አንጻር ከኋላም ከፊት ሄዳችሁ ብትመለከቱ ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ምን ያደርጋል? ይመኛል። እነዚህ እርስ በርሳቸው ምን ያደርጋሉ? ይቀዋወማሉ ይላል። በመንፈስ ምን አድርጎ ተመላለሱ ይላል። በመንፈስ የመመላለስ እለታዊ ህይወታችን በተለየ ጊዜ በእግዚአብሔር ፊት ስንጸል ያለው ብቻ ሳይሆን በስራም በትምህርትም ቦታ መንፈሳዊነታችን ጠብቀን የመኖር ህይወቱ ስንመጣ የእምነት ነገር በውስጣችን ይታያል። የፍሬ ነገር ብስልም ጥሬም አለ፣ ገና እንጭጭም አለ። ስለዚህ በአንዳንድ ሰዎች ህይወት ውስጥ ይሄ የመንፈስ ፍሬ የሆነው እምነት ገና በለጋነት ይታያል። ግን የእግዚአብሔርን ነገር ለትንሹም ለትልቁም ነገር እግዚአብሔርን የማመን ነገር በአንዳንድ ሰዎች ህይወት ውስጥ መታየት ይጀምራል። የምናገለግላቸውን ሰዎች በተለይ ሰዎችን በጌታ ማሳደግ ስትጀምሩ፣ ደቀ መዝሙር ስታደርጉ፣ የመሰከራችሁላቸውን ሰዎች የህይወት እድገት ስትከተሉ ታያላችሁ። በህይወታቸው ውስጥ መንፈሳዊነታቸው እያደገ እየበረታ እየጠነከረ ሲሄድ፣ ድሮ በብዙ መንገድ የታገልናቸው ሰዎች ዛሬ በእግዚአብሔር ቤት ለብዙ ጽናት ለብዙ በረከት ምክንያት ሲሆኑ እናያለን። ስለዚህ የመንፈስ ፍሬ የሆነው እምነት የእድገት የመብሰል ውጤት በመሆኑ ለተወሰነ ነገር አንድ ጊዜ ብቻ ታይቶ የሚሰወር አይደለም። አማኙ ራሱን ለጌታ መንፈስ በማስገዛት በመንፈስ በተመላለሰ ቁጥር ይኖረዋል ይሄ ነገር። ይህንን አይነት እምነት የሚያንጸባርቅ ክርስቲያን በሁሉ ነገር ጌታን የሚታመን ተግባሩንም ሆነ አካሄዱን ሁሉ ጌታን በመታመን የሚፈጽም ይሆናል። ይህ እለታዊ በሆነው ኑሮ የሚንጸባረቅ የሚከሰት ነው። በእለታዊ ኑሮ የሚታይ ነው። ተለየ ነገር ጸልዮ ወይም በጾምና በጸሎት በተለየ ኦኬዥን የሚመጣ አይደለም። በእለታዊ ህይወት የሚታይ ነው። ፍሬ የሆነ እምነት በመሆኑ ብስለቱ፣ ብዛቱ እንዳማኙ እድገት ይለያያል። በጌታ ስር የሰደደበት ልክና መጠኑ የእምነቱን ጥራት ያሳያል። እንዲህ ያለው እምነት ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ከሚለው ከዘፍጥረት 5:22 ሀሳብ ጋር ይሄዳል። እለታዊ አካሄድን ከእግዚአብሔር ጋር ማድረግ። በእርግጥ ሄኖክ የሄደበትን ጥልቀትና በእንዲህ ያለ መንገድ የሚመላለሱ ሰዎች ሁሉ የሚለኩበት ሚዛኑ እንትን ባይልም አካሄድን ከእግዚአብሔር ጋር ከማድረግ ጋር የሚመጣ ነው። በመንፈስ ቅዱስ የመመራት ውጤት ነው። የእግዚአብሔር ስም የተባረከ ይሁን። ሶስተኛው እምነት ዛሬ በስፋት ብናየው መልካም ነው ብዬ የምለው የጸጋ ስጦታ የሆነውን እምነት ነው። በአንደኛ ቆሮንቶስ 12:9 ላይ ይታያል። የእምነት ስጦታ ልንለው እንችላለን። አንዳንድ የእግዚአብሔር ሰዎች እንደሚናገሩት ይሄ የእምነት ስጦታ ይሄ የጸጋ ስጦታ ሆኖ በአንደኛ ቆሮንቶስ 12:9 ላይ የተጠቀሰው ልዩ የሆነ ስጦታ ነው እና ከሌሎቹ ስጦታዎች ጥበብን ከመናገርና እውቀትን ከመናገር በኋላ በመጠቀሱ ከነሱ ቀጥሎ በመጠቀሱ የጌታ ነገር ብዙ ጎልቶ በታየበት ነገር ውስጥ በጥበብና በእውቀት ቃል አገልግሎት ወይም ጥበብን በመናገርና እውቀትን በመናገር አገልግሎት የነሱ ውጤት ሊሆን ይችላል ብለው የሚሉ የእግዚአብሔር ሰዎች አሉ። ምክንያቱም የጌታ ነገር በጎላበት፣ የእግዚአብሔር ነገር በተገለጠበት፣ በጥበብና በእውቀት የጌታ ነገር ብርሃን በቅዱሳን መካከል በመጣበት ልክ ይሄ የእምነት ጸጋ ሊሰራ ሊጀምር ይችላል ይላሉ። ምን ያህል እርግጠኛ አድርገን ይህንን ተጭኖ መናገር እንደሚገባ ብዙ አሳሳቢ ሊሆን የሚችልበት ባህሪ አለው። ምክንያቱም መንፈስ ቅዱስ በአሰራሩ እንዴት እንደሚሰራ አናቅም። አይደለም እንደሚወድ ነው እንደሚፈቅድ ነው የሚለው እና የሚሰራበት አሁን እምነት ሊመጣ ነው፣ አሁን ጥበብ ቃል መጥቷልና እውቀት ቃል ተነግሯልና እምነት ሊመጣ ነው እያል ልንል አንችልም። ስለዚህ መንፈስ ቅዱስ ራሱ ለእያንዳንዱ በግል የሚሰጠው ስጦታ እንጂ እንዴት ነው ከዚህ ጋር ተያይዞ ነው ብሎ አካሎ ለመናገር ምቹ አይሆንም ስመለከተው። ይሁን እንጂ ቅድም እንደተናገርኩት የእምነት ስጦታ መንፈስ ቅዱስ እንዴት አድርጎ ለሰዎች ሊሰጥ እንደሚችል ያሉበት ሁኔታ እና መንፈስ ቅዱስ ሊሰራባቸው የሚችላቸው ሁኔታዎች በመልክ ሰው ሊናገረው አይችልም ወገኖቼ። ይሄ የእምነት ስጦታ በአንድ ሰው ህይወት ውስጥ ቀድም ካልነበረ አሁን አይኖርም የሚባል አይደለም። ምንም ያልነበረው ሰው ከዚህ በፊት ይሄ የእምነት ስጦታ ያልመጣለት ሰው አንድ የተጨነቀ በሽተኛ ፊት ሲሆን እምነት ሊሞላ ይችላል አይደለም እንዴ? ቅዱሳን ተስፋ ቆርጠው ባሉበት ሁኔታ ውስጥ ምን እናድርግ ግራ ገብቶናል ሲሉ ወይ ቤተሰብ ሊሆን ይችላል ወይ ጓደኛሞች ሊሆን ይችላሉ አንዳቸው ከመካከል ምን ይሆናሉ? እምነት ሊሞሉ ይችላሉ። ተስፋ ቆረጡ ሰዎች ባሉበት፣ የታመሙ ሰዎች ባሉበት፣ አስጨናቂና አስቸጋሪ ሁኔታ ባለበት፣ አይቻል የሚባሉ ነገሮች ባሉበት ቦታ ከሚቻለው አምላክ ጋር ሊያገናኝ መንፈስ ቅዱስ በአንዱ ሰው ውስጥ ምን ያረጋል? እምነት ሊሞላ ይችላል። እግዚአብሔር ስም የተባረከ ይሁን። አንዳንድ ጊዜ እግዚአብሔርን ቃል በማጥናት ሊሆን ይችላል ይሄ ነገር ይመጣ። እግዚአብሔርን ቃል ስናጠና እግዚአብሔር እኔና እናንተን ኮቴያችንን የእግራችንን ፈለግ ሁሉ ይከተላል፣ ረኛችን ነው። ስለዚህ ወደ ቃሉ ስንመጣ ስናጠና እግዚአብሔር ሊያዘጋጀን ካለ በሕይወታችን ሊያልፍ ካለ ነገር ጋር ሊያስታጥቀን በእምነት ሊሞላን በቃሉ ደጆች በኩል በቃሉ በኩል እኔና እናንተን እምነት ሊሞላን ይችላል። አሰራርም ይላል ልዩ ልዩ ነው ይላል። እንዴት እንደሚሰራ እግዚአብሔር አናቅም። በአሰራር ጠብ የለም። ቅጥባጣ አሰራር ላይ እንጠያየቅ ይሆናል እንጂ ራስን መግዛትና ሁሉ በስርዓት ይሁን በሚለው በእግዚአብሔር ቃል መመሪያ ውስጥ ባሉ ነገሮች ክርስቲያን ከክርስቲያን መጋጨት ያለበት አይመስለኝም። አይደለም እንዴ? እምነት እንዴት ነው የመጣው? እኔ ጋር የመጣው እንደዚህ ነው፣ ያንተም በዚህ መምጣት አለበት፣ እንደዚህ ብለን መጋጨት አንችልም። አሰራርም ልዩ ልዩ ነው። በልዩ ልዩ አይነት መንገድ የእግዚአብሔር መንፈስ በቅዱሳን ውስጥ ራሱን ሊገልጥ ይችላል። ስለዚህ በዚያ ምንም ችግር የሚኖር አይመስለኝም። በአጠቃላይ ይሄ የእምነት ስጦታን ስንመለከት በምን አይነት ሁኔታ ይሄ የእምነት ስጦታ ልብ ብላችሁ እንደሆነ ወገኖቼ ስንመለከተው ይሄ የእምነት ስጦታ ለብቻው ነው የተጠቀሰው። ምን እንደሚሰራ ግን አልተጠቀሰም። ለፈውስ ነው እንዳንል ፈውስ ለብቻው ስጦታ ነው ተብሎ ተጠቅሷል። ለተአምራት ነው እንዳንል ተአምራት ለብቻው ሆኖ ተጠቅሷል። ስለዚህ ይሄ እምነት የእምነት ስጦታ ብቻውን የእምነት ስጦታ መንፈስ ቅዱስ እንደሚሰጥ ለምንድን ነው የሚውለው? እኔና እናንተ በአብዛኛው የተለመደው ብዙ እንደምናየው እንደምንሰማው ሰዎች ይህ ምንድን ነው የምናደርገው? ይህንን የእምነት ነገር ከፈውስና ከተአምር ጋር ብቻ ነው የምናያይዘው። ግን መጽሐፍ ቅዱስ እንደዛ አይደለም ያሳያል። በአንደኛ በዕብራውያን ምዕራፍ 11 ላይ የተጠቀሱት የእምነት አባቶችን መመልከት ነው። አካሄዳቸውን እግዚአብሔርን በመታዘዝ የኖሩትን ኑሮ ሁሉ ስለ እምነታቸው እግዚአብሔር የመሰከረላቸው ያ ሁሉ ኤግዛምፕል ነው። ስለዚህ በመጽሐፍ ቅዱስ ውስጥ አንዳንድ ክፍሎች እንደውም ይሄን ነገር ሜዲቴት ሳረግበት የታዩኝን ሁኔታዎች ማየት እንችላለን። የነ ኖህ፣ የነ አብርሃም፣ የነ ሳራ በአጠቃላይ የእምነት አባቶች በሙሉ ተብሎ የተጠቀሱት የነ ሙሴ ህይወት በሙሉ እግዚአብሔር በውስጣቸው ከሰራው እምነት የተነሳ የሚሆኑ ናቸው። አንዳንድ ነገሮችን እነዚህ የእግዚአብሔር ሰዎች ድገሙ ቢባሉ አይደገሙም። በጊዜው ባሉበት ሁኔታ ውስጥ እግዚአብሔር በእምነት ሞልቷቸው የሆኑ ስራዎች በህይወታቸው ሲካሄዱ እናያለን። እግዚአብሔር የተመሰገነ ይሁን። ሰጪው ማን ነው? መንፈስ ቅዱስ። መቼ ይሰጣል? እግዚአብሔር ክብሩ ሊገልጥ ታሪክ ሊሰራበት ቅዱሳንን ሊያነጽበት የተቸገሩትን የተጨነቁትን መፍትሄ ፈውስን እርዳታን ሊያመጣበት እግዚአብሔር ክብሩ ሊገልጥበት መንፈስ ቅዱስ ራሱን ወደ ማይታየው የእግዚአብሔር መንፈስ በሚሰራው ስራ ራሱን ገልጦ ህዝቡን ሊያጽናና በእነዚህ በስጦታዎች አማካኝነት በየትኛውም አይነት ሁኔታ ውስጥ እግዚአብሔር ሊሰራ እንደሚችል እንመለከታለን። እግዚአብሔር የተመሰገነ ይሁን። ይሄ እምነት ለፈውስ እና ለተአምራት ሊውል ይችላል። በጉዞ ዓለም ላይ በመንፈሳዊ ክልል ለትንቢት መናፍስትን ለመለየት ሁሉ ሊውል ይችላል። ትንቢትን ለመናገር እምነት ያስፈልጋል። እንደ እምነታችን መጠን ትንቢት እንናገር ይላል። እግዚአብሔር የሚሰጠው የእምነት መጠን አለ። ትንቢት ማግኘት ሌላ ነው፣ እምነት ማግኘት ሌላ ነው። ስለዚህ እግዚአብሔር ትንቢት እንድንናገር ቢሰጠን አብሮ ምን ይሰጣል? ደግሞ የእምነት መጠን ይሰጣል። ለአንዱ እንዲህ ለሌላው እንደዛ። ትንቢቱን የምንናገርበትን መጠን የሚወስነው ምኑ ነው? እምነቱ ነው። ሮሜ ምዕራፍ 12ን አብረን እንመልከት። ምናልባት ይሄ ነገር ጠቃሚነት ስላለው ሁላችሁም ብናየው እጅግ በጣም መልካም ይሆናል። ሮሜ 12 ላይ ይህንን ሁኔታ የሚያስገነዝበን የእግዚአብሔር ቃል አለ። ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው ይላል። የእምነት መጠን ይላል። መጠን ስንል ምን ማለት ነው? ልክ ማለት ነው። ሚዛን ያለው እንዳካፈለው፣ አከፋፋይ አለ። ስለዚህ የእምነት ምንጩ እግዚአብሔር ነው። እና ለሰዎች እንዴት አድርጎ ይህን እምነት እንደሚሰጣቸው ስንመለከት መንፈስ ቅዱስ ነው የሚሰጠው ይላል አንደኛ ቆሮንቶስ 12። እና እግዚአብሔር በመንፈሱ አማካይነት ይህን እምነት ለሰዎች ይሰጣቸዋል። እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል። ከዛ በኋላ ምን ይላል? ቁጥር 6ን ተመልከቱት። እንደ ተሰጠንም ጸጋ ልዩ ልዩ ስጦታለን ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር ይላል። ስለዚህ ትንቢትን ለመናገር አንዳንድ ስጦታዎች በእኛ ህይወቱ ስለመስራት ጉዝጓዝ መሆን ያለበት ምንድነው? እሱ ይሄ እምነት ነው። ይሄ እምነት ከሌለ ትንቢቱም የለም፣ ለበሽተኛ መጸለዩም የለም፣ ለፈውሱም የለም። ስለዚህ እምነትን ሁልጊዜ ከፈውስ ጋር ብቻ እናያይዝም፣ ከሌሎቹ ስጦታዎች ሁሉ ጋር ምን መሆን አለበት? መያያዝ አለበት። ራሱ የሚገለጥበት እምነት የተሞላ ሰው ያ የተሰጠውን እምነት የሚገልጥበት ሁኔታ ባካሄዱ ሊሆን ይችላል። እግዚአብሔርን በመታዘዝ መኖሩ አመጽ ግፍ ባለበት ሰዎች እግዚአብሔርን ላለማመን ምክንያት የሚሆን ነገር በዙሪያው በከበበው ጊዜ ያ የእግዚአብሔር ሰው እምነት ሲሞላ ከሁኔታ ጋር በማይታረቅ መንገድ የእምነት አቋም ሊወስድ ይችላል። ስለዚህ እምነት በብዙ መንገድ ይገለጣል ማለት ነው። ለፈውስ ለተአምራት ይገለጣል እና በመንፈሳዊ ክልል ውስጥ መንፈሳዊ ልምምዶችን፣ መንፈሳዊ አገልግሎቶችን፣ መንፈሳዊ መገለጦችን ተቀብሎ ለማስተላለፍ፣ በሌሎች አገልግሎቶች ሌሎች ለማበረታታት፣ ለማጽናናት። ልብ በሉ፣ እግዚአብሔር በትንሹም በትልቁ የሚሰራቸው ብዙ ስራዎች አሉት በቅዱሳን ልብ ያላልናቸው። እኛ አደባባይ መድረክ ላይ ካልወጣን እግዚአብሔር ከኛ ጋር አይደለም ነው የምንለው። እና አንድ ሰው ቤት ትሄዳላችሁ፣ ኑሯቸው ደቋል፣ ህይወታቸው ተጎሳቁሏል፣ ችግር ውስጥ ነው ያሉት። እነዛ ሰዎች በጣም ተስፋ ቆርጠዋል። ነገር ግን እዛ ሆናችሁ እያላችሁ አይዟችሁ እንድትሏቸው ግድ የሚል ነገር ልባችሁን ፈንቅሎ የሚወጣ የእግዚአብሔር ነገር አለ። ወይም የሐሴት መዝሙር፣ የልልታ መዝሙር፣ የድል መዝሙር ልትሞሉ ትችላላችሁ። ይገባችኋል ወገኖቼ? እነዛ ሰዎች ያ ችግራቸው ከነሱ ጋር ሊሆን እንደማይችል እግዚአብሔርን ከላያቸው ላይ ፈንግሎ አንከባለው እንደሚጥለው ልትሞሉ ትችላላችሁ። ለአንድ ሰው ሊሆን ይችላል፣ ለሁለት ሰው ሊሆን ይችላል። ህዝብ ተሰብስቦ እንደ የኮንፈረንስ ባህሪ ባለው መንገድ ነው ስጦታዎች የሚሰሩት የሚል ነገር የለም መጽሐፍ ቅዱስ ውስጥ። ትልቁ ጌታ እንኳን ሁለትም ሶስትም ነው ያለው፣ ሺህ ስትሞሉ አላለም። እግዚአብሔር የተመሰገነ ይሁን። ስለዚህ ከአንድ ሰው ጋራ ከሁለት ሰው ጋራ ቁጭ ብለን ባለንበት ቦታ ውስጥ እግዚአብሔር በዛ ቦታ ውስጥ ያንን ሰው ሊያጽናናው የእግዚአብሔር እጅ ይመጣል። ዝም ብለን በአካል ብቻ እንመላለስ እና በዛ ያንን ቅዱስ ያችን ቅድስት ያንን በነገራችን ላይ ቅዱሳን ናችሁ አይደለም? ጻድቃን ነን አይደለም? ያችን ቅዱስ ያችን ቅድስት ያንን ቅዱስ ሊያጽናና እግዚአብሔር በእኔና በእናንተ ህይወት ውስጥ ይመጣል። መጥቶ ምን ያደርጋል? ውስጣችንን አልፎ ይመጣል። የምንናገርበት ቃል እንደኔ ሰባኪ እንደሆነው ሰዎች የተስተካከለ ነገር ማናገር ላንችል እንችላለን። ወይም የእምነት ጸሎት ልንጸልይ እንችላለን። ወይ መዝሙር ሊያዘምረን ይችላል። ያ እምነት ስራ የሚወጣበት የሚገለጥበት ስራ። እምነት ያለ ስራ መውት ነው ይላል። ውስጥ ለውስጥ አይሆንም፣ መገለጥ አለበት። የሚወጣበት መንገድ ይፈልጋል። አንዳንዱ ጋር ትንቢት ካለው በትንቢት ጥሶ ይወጣል። አንዳንዱ ጋር ደግሞ እጅ በመጫን ለዚህ በሽታ እኔ ልጸልይ ይፈልጋለሁ በማለት ሊወጣ ይችላል። አንዳንዱ ጋር በዝማሬ እግዚአብሔርን በማመስገን በሀዘን በሮሮ ውስጥ ሊመጣ ይችላል። አንዳንዱ ጋር በብዙ አይነት መንገድ ሊመጣ ይችላል። በደግ ቃል፣ በርኅራኄ ቃል፣ በማጽናናት ቃል ሊመጣ ይችላል። ይሄ የእምነት ጸጋ በቅዱሳን ውስጥ ሲመጣ ለማበረታታት፣ ለማጽናናት፣ የሌሎችን እምነት ለማነሳሳት፣ በድፍረት እንዲሞሉ ለማድረግ ሊመጣ ይችላል። ክርስቲያኖች የእግዚአብሔርን ጸጋ ማድነቅን በጣም ማስተዋል አለብን። ብዙ ነገሮች የሚኮኑትን ነገሮች ከሰው ጋር ነው የምናያይዘው፣ ከጸጋ ጋር እናያይዘው። ወደዚህ ከመምጣቴ በፊት እቃ ሻንጣ ውስጥ መጽሐፍቶች እያረኩ እያለ አንድ ወንድም መጣ እና ብዙ መጽሐፍቶች ነበሩ ተዝረክርከው፣ በቃ ቤቱ ሁሉ እንደዚህ ሆናል እያልኩ ስል እኔ ሁልጊዜ በአንተ ቀናለሁ አለ። ይገርምሃል፣ እኔም ለምን እንደሆነ አላቅም፣ እኔ እግዚአብሔርን ቃል ለማጥናት እነዚህ ሁሉ መጽሐፍቶች ስገዛ ገንዘቡንም እንዴት እንደማገኝ አላቅም፣ ልቤም እንዴት እንደሚሰጥ አላቅም፣ ግን እገዛቸዋለሁ አልኩት። ጸጋ እኮ ነው አለ። ትክክል ነው ያልከው አልኩት። የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ትንሹንም ትልቁንም እንድናደርግ የሚያደርግ ከኔ ነጭ እኮ እንደው ዛሬ እኮ ልዩ ነገር አደረግኩ ብቻ ነው የምንለው። ማን ነው እንድናደርግ ያደረገው? ያንን የጣፈጠ ቃል፣ ያንን የደግነት ቃል፣ ያንን ሸክምን ሀዘንን ጥሶ የሚወጣ የማጽናናት ንግግር ማን ያናገረን? ማን ነው ያን ዝማሬ እንድንዘምር ያደረገው? ማን ነው ያንን ቃል ያልተዘጋጀንበትን ቃል ያናገረን? ማን ነው እነዛ ሰዎች ተስፋ በቆረጡበት ብርሃን ነው የሚበራው፣ እኔ ለምን እንደሆነ አላቅም፣ ጌታ በዚህ ታላቅ ነው እንድንል ያለን ማን ነው? ጸጋ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በእኔና በእናንተ ህይወት ውስጥ የሚሰራውን የእግዚአብሔርን ጸጋ የአደባባይ ልብስ ካለበሰ አናኳሰው፣ የፑልፒት ልብስ ካለበሰ አናኳሰው። ወገኖቼ ከአንዲት ሳምራዊት ጋር እንኳን የሰማይና የምድር ጌታ ቁጭ ብሎ ምን አድርጓል? እናንተ የማታውቁት የምበላው ምግብ አለኝ ብሎ እስኪል ድረስ ረካ። ከአንዲት ሴት ጋር ቁጭ ብሎ አይደለም እንዴ? ስለዚህ እኔና እናንተ ተቀደሳን ከእግዚአብሔር ህዝብ ጋራ፣ እግዚአብሔር ካራራላቸው ካዘነላቸው ሰዎች ጋራ፣ እግዚአብሔር ሊደግፋቸው ልቡ ወደነሱ ካዘነበሉ ሰዎች ጋራ ስንሆን እጁ ተመጣለች። መንፈስ ቅዱስን ለመለማመድ ወገኖቼ የመድረክ ሰዎች መሆን የለብንም። የእግዚአብሔር ስም የተባረከ ይሁን። ኛ ብዙም እናገለግለው በበኩሌ ብዙም አገለግላቸው አገልግሎቶች ወደ መድረክ የወጡት በትናንሽ አገልግሎቶች የነበሩት ናቸው ዘይ መጥቶት። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄ እምነት መቼ ይመጣል? እግዚአብሔር ያቃል። for the common good አንዱን ክርስቲያን ለማነጽ ለመገንባት ቤተ ክርስቲያንን ለማነጽ በሚያስፈልግበት ቦታና ስፍራ ላይ እግዚአብሔር ያውቃል። እዛ ቁጭ ብለን እናንተ አይንና ጆሮ ሰውነት ብቻ አይደለም ይዘን ያለ ነው። በውስጣችን በእናንተ ያለው ባለም ካለ ይበልጣል የተባለ ታላቅ ጌታ አለ። ክርስቲያን ብቻውን አይደለም፣ በእግራችን ምን ነው ታቦት ነንኛ። ሃሌሉያ። መንፈስ ቅዱስን ተሸክመናል። በደህንነት እምነት ጊዜ የተቀበልነው ከገባን፣ በደህንነት እምነት በመጀመሪያ እምነታችን የተቀበልነው ከገባን ሌላው ነገር ሁሉ ቀላል ነው። በደህንነት እምነት መንፈስ ቅዱስ መያዣ ሆኖ ተሰጥቶናል። በደህንነት እምነት የልጅነት መብት አግኝተናል። በደህንነት እምነት የበረሃ ወይራ ከወይነተኛ የሆነ ግንድ ጋር ተጣብቋል። በደህንነት እምነት እኔና እናንተ ብን ሆነናል። በመንፈስ ቅዱስ ታትመናል። ሃሌሉያ። በደህንነት እምነት ምን ሆነናል? ኃጢአታችን ሁሉ ከኛ ላይ ተወስዷል። በደህንነት እምነት ጸድቀናል። በደህንነት እምነት የእግዚአብሔር ወራሾች ሆነናል። አይደለም እንዴ? በደህንነት እምነት ገና መጀመሪያ ግምገማ ሳይደረግ ተገምግመናል። ተሳስቼ ነው እርር ድብን ያለ ኃጢአተኞች መሆናችን ተገምግሞ አልቆ ተስፋ የሌለን በበደላችን በኃጢአታችን ሙታን ሳለን በደህንነት እምነት እግዚአብሔር ልጆቹ አረከ። አይደለም እንዴ? በዛ የተጀመረ በረከት ነው ወደ ሌሎች ነገሮች የሚያደርስ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ይላል ሮሜ ላይ ሲናገር በጣም የሚያስደንቅ ነገር ነው የሚናገረው። ተመልከቱት ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ ሰጠው፣ ያው ከርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይላል። እንዴት ነው የሚሰጠን? በሂሳብ ስንት ጾም ስንት ጸለይክ ይያል አይደለም የሚሰጠን? እንዲያው እንዴት አይሰጠን? እንዴ አንድ ልጁን ሰጥቶኝ ሌላው እንዴት በሂሳብ ምንድነው የምከፍለው? ለልጁ ምንም ካልከፈልኩኝ ወገኖቼ፣ ለልጁ ምንም ካልከፈልኩኝ ለሌላው ምንድነው የምከፍለው? ይሄንን እያንዳንዱ ክርስቲያን ማመናል። የመጀመሪያ እምነቱ ያላፋፋው ሰው የመጀመሪያ እምነቱ የደህንነት እምነቱ ያላፋፋው ሰው ወደ ሌሎች በረከቶች መድረስ አይችልም። ስለዚህ ወገኖቼ የጸጋ ስጦታ የሆነ እምነት በእኔና በእናንተ ህይወት ውስጥ ያደባባይ ልብስ ሳይለብስ የመድረክ ሰው ሳይሆን ሳያጌጥ ሳይንትን ሳይል የሚያጨበጭብልል የሚል ሳይከበው ይገለጣል። ይሄን ማመን አለብን። ይሄ እምነት ስጦታ ተራራ የሚያፈልስ እምነት ነው ሊባል ይችላል ይላሉ የእግዚአብሔር ሰዎች። በአንደኛ ቆሮንቶስ 13:2 ላይ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ይላል ሐዋርያ ጳውሎስ። እንግዲህ ተራራ መቼም ያፈረሰ የእግዚአብሔር ሰው የለም። አይደለም እንዴ? አለ እንዴ? የለም። ፍቅር ግን ከሌለኝ ከንቱ ነኝ አለ ሐዋርያ ጳውሎስ። ፍቅርና እምነትን ሌሎችንም ስጦታዎችን የሚያወዳድረው ፍቅር የሁሉ ነገር መመሪያ ነው። በፍቅር የሚሰራ እምነት ስላለን ተራራ እናፈርስም። በፍቅር የማይሰራ እምነት ቢሆን ኖሮ የሄድን ተራራን ሁሉ አሳያለሁ እያልን ዶጋመድ እናገባለን። ስንት ዝናብ የሚስበውን ስንት አዋፋት እጽዋቶች ያሉትን ሁሉ ፍቅር ከሌለን ዲሞልሽ እያደረግን ምድሩ ሁሉ ሜዳ በሜዳ ይሆናል፣ ወይዘሮ ይዛባል፣ ነገር ሁሉ የተደበላለቀ ይሆናል። በፍቅር ግን እግዚአብሔር የፈጠረውን ፍጥረት ሁሉ እንዴት እናደርጋለን? እንጠብቃለን። አይደለም እንዴ? እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ በዚህ ቦታ ላይ ሲናገር ይህን ግዑዝ ተራራ የማፍረስ ሳይሆን በምሳሌነት ነው የሚናገረው። ማንም የማያነቃንቀው የተባለውን ተራራ ችግርን፣ ከበድ ያለ ነገርን፣ ጠንከር ያለ ነገርን የሚያፈርስ እምነት እንኳን ቢኖረ እንደ ስታንዳርድ አድርጎ አይዲያል የሆነ ስታንዳርድ አድርጎ ነው የሚያሳየን። ማርቆስ 11:22-23 ማንም ያለው ነገር እንዲደረግለት ቢያምን በልቡ ባይጠራጥር ይህንን ተራራ ተነቅለ ሂድ ቢል ምን ይሆንለታል? ተራሮችን እስካፈልስ ተራራ ተነቅለ ሂድ የእምነት መለኪያ ሆኖ ምን ማለት ነው? እምነት የማይሰራው ነገር የለም ማለት ነው። በሰው ህይወት ውስጥ የመጣ የተገለጠ እምነት ሲገለጥ ምን አይነት ባህሪ ያለው ለተገለጠበት ሁኔታ ነው። እግዚአብሔር ሁሉ አቀፍ የሆነ ነገር የሚሰራ እምነት አይሰጠንም። ሁሉ አቀፍ የሆነ እምነት ቢሰጠንማ ኖሮ ምንም እኔና እናንተ ምን አመጣን እዚህ? አይደለም እንዴ? ሁሉ አቀፍ ነው። በቃ ለማንኛውም ነገር ማንኛውንም እናረጋለን። ነገር ግን እንደዛ አይሰጠንም። ላለንበት ሁኔታ ለማገልገል ለሚሆን መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። የማካፈል በፈቃዱ የሚሆን የማካፈል ስራም ይሰራሱ ነው። የማይገፋውን ሰው በአቅሙ ሊያስወግደው የማይችልውን ከተፈጥሮ አቅም በላይ የሆነውን ነገር ሁሉ ነው የሚመለከተው። ተራራ የሚለው ሐሳብ በዘካርያስ ምዕራፍ 4 ቁጥር 7 ላይ የምንመለከተው የእግዚአብሔር ቃል አለ። ዘሩባቤል በዛ ክፍል ስንመለከት አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነው ደልዳላ ሜዳ ተሆናለ? በምን እንጂ? በመንፈሴ እንጂ በኃይልና በብርታት አይደለም። ዘሩባቤል ፊት የቆመ አንድ ተራራ ኖሮ ማን ያስወግድልኛል ብሎ የተቸገረ የለም። በዘሩባቤል ፊት እንቅፋት ሆኖ የእግዚአብሔርን ቤተ መቅደስ በዚያን ዘመን የተበተነውን አይሁድ የተሰበሰበውን ያንን ህዝብ ሰብስቦ አደራጅቶ ለመምራት በፊቱ እንቅፋት ሆኖ ያለበት በጊዜው የነበረ የአመራር የፖለቲካ ስልጣን ያለው ችግር ሰርከምስታንሻል የሆነ ፕሮብለም ነው የሚታየው። ያ ተራራ ይታያል። ምንድን ነህ አለው እግዚአብሔር። ሁኔታው ውጥንቅጥ መልክ ሊኖረው ይችላል፣ ውስብስብ ግን በመንፈሴ ምንድን ነህ ደልዳላ ሜዳ ትሆናለህ፣ በሰው ኃይል አይደለም። ስለዚህ ዘሩባቤል ቤተ መቅደሱን በሚገነባበት ጊዜ እንቅፋት ሆኖ የቆመበትን ግድግዳ ነው የሚያሳየን። ተራራን የሚያፈልስ እምነት ሰው ካለው ተራራውን ተወርወር ቢል ይሆንለታል። ይህን ተራራ ሊወረውር የሚችለው እምነት የመንፈስ ቅዱስ ስራ ውጤት ነው እና በአንድ ሰው ህይወት ውስጥ፣ በግለሰቦች ህይወት ውስጥ፣ በቤተ ክርስቲያን ህይወት ውስጥ፣ በራሳችን ህይወት ውስጥ እግዚአብሔር እምነት ይሞላናል። አንዳንድ ጊዜ በጣም መከራ ያበላን ነገር በጌታ ፊት መቼ ነው እግዚአብሔር እጅ የምዘረጋልኝ ያለ አንተ ጣት አንድ ነገር አይሆንም ብለን እሱን ተስፋ ስናደርግ ጢም አድርጎ በእምነት ይሞላናል። ያ እንዴት ነው የመከረኝ የረዳኝ ምን ነው ከየት መመጣልኝ ብለን ስንል እግዚአብሔር በእምነት ተሞልተን ድራሽ ይጥፋ ስንለው ከኛ ፊት ይሄዳል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በግላችን ህይወታችን፣ በጋራ አገልግሎት፣ በእርስ በርሳችን ይህን ያደርጋል። በቆሮንቶስ መልእክት የተገለጠው የመንፈስ ቅዱስ ስጦታ የሆነው እምነት በተዳነቀ መልክ ብቻ መወሰድ የለበትም። እምነት በማጣት በመንፈሳዊ ችግር ውስጥ ያሉትን እምነት የማነሳሳት ወይንም ተስፋ በቆረጡት ጉዳይ ተስፋ እንዲሞላላቸው መንፈሳቸው ማነሳሳት ሁሉ ሊጨምር እንደሚችል አድርገን ማየት አለብን። ሐዋርያ ጳውሎስ ለሮሜ ሰዎች የጸጋ ስጦታዎችን ሊያካፍላቸው ሲያስብ የማካፈሉ ዓላማ ምን እንደሆነ ይናገራል። ሮሜ 1:12 ላይ ይህን ማለቴ ይላቸዋል፣ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። እሱም ጋር ባለው እምነት እነሱን ያጽናናል፣ እነሱ ጋር ባለው እሱ ይጽናናል። እርስ በርሳችን በእምነት ለመጽናናት ለመበረታታት የሚሆን ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን። ዛሬ እምነትን አስመልክቶ ብዙ የተንጋደዱ ትምህርቶች የሚሰጡበት ነው። ክርስቲያን ያልሆኑም ያልሆኑም ሰዎች በዚህ መንገድ ላይ የሚናገሩት ነገር ተመሳሳይነት ያለው የእምነት ቋንቋ ሲናገሩ እናያለን። ያልሆኑም ኒው ኤጀሩም ክርስቲያኑም አንድ አይነት ቋንቋ ይናገራሉ ስለ እምነት እና ይህንን ክርስቲያኖች መለየት መቻል አለብን።